the voice of America.
ጤና ይስጥልኝ አቶ ተማማ አባቡልጉ እንደምን አመሹ?
እግዚአብሔር ይመስገን አልሐምዱሊላህ ደህና ነኝ።
የሰማያዊ ፓርቲ መሪዎችና አባላት በሆኑ 9 ሰዎች ላይ የአማራ ብሔራዊ ክልላዊ መንግስት አቃቤ ሕግ በክልሉ ጠቅላይ ፍርድ ቤት ፊት ባህር ዳር ላይ ክስ መስርቷል። ከትናንትና በስቲያ 9 ሰዎች ላይ ነው ክሱ የተመሰረተው። ሰዎቹን ፖሊስ አቀርባለሁ ብሏል። ካንዱ በስተቀር በተራ ቁጥር 8 ከተገለጹት በስተቀር ያልተያዙና በሌሉበት የሚታይ መሆኑ ተገልጿል። ክሱ ላይና የኢፌዴሪ የወንጀል ሕግ አንቀጽ 32 ዝባር 1 ዝባር 2 35 38 27 ዝባር 1 እና 238 ዝባር 2 ላይ የተደነገገውን በመተላለፍ በሕገ መንግስቱና በሕገ መንግስታዊ ስርዓቱ ላይ ወንጀል መፈጸም የሚል ነው የክሱ መነሻ። ለመሆኑ እነዚህ አንቀጾች ምንድናቸው? አቶ ተማም፣
አንቀጽ 35 የተባለው በህብረት የተፈጸመ ወንጀል መፈጸም ነው። 32 ያው ዋና ወንጀል አድራጊነት በቀጥታና በእጃዙር መሳተፍ የሚመለከት ነው። ሌላኛው የተጠቀሰው አንቀጽ 38 ወንጀል ለማድረግ ማደም ነው። ከሁለት በላይ ሰዎች ወንጀል ለማድረግ ተስማምተው የመስራት ጉዳይ ነው። አንቀጽ 27 ሙከራ ነው። ማንም ሰው አስቦ ወንጀል ለማድረግ ጀምሮ ወንጀልን ድርጊት እስከ መጨረሻው ያልተከታተለ በመከታተል ያልቻለ ይህን ድርጊት እንዲፈጸም እስከ መጨረሻው ተከታተሉ አስፈላጊ ውጤት ያላገኘ ይህንም በመሞከሩ ጥፋተኛ ይሆናል የሚለው ነው። አንቀጽ 238 ህዝባር 2 በህገ መንግስቱና በመንግስት ላይ የሚደረጉ ወንጀሎች ይልና ማንም ሰው በሀይ አንቀጽ አንድ ላይ ነው ወንጀል የምንነት የጠቀሰው በሀይል ያንንሱ በሀይል በዛቻ ይላል። በአድማ ወይም በህገወጥ በሆነ ማናቸውም መንገድ የፌዴራልና የክልል ህገ መንግስትን ያፈረሰ የለወጠ ወይንም ያገደ እንደሆን ነው የሚል በፌዴራል ወይንም በክልል ህገ መንግስት የተቋቋመ ስርዓት ያፈረሰ የለወጠ እንደሆን ይልና ይሄ የመጀመሪያው አንቀጽ ነው። ይህ ሲፈጸም በህዝብ ደህንነት ወይም ኑሮ ላይ ከፍተኛ ቀውስ ደርሶ እንደሆነ አድራጊው በእድሜ ልክ ስርዓት ወይም በሞት ይቀጣል ነው የሚለው ይሄ እንግዲህ ከመንግስትን ከመገልበጥ ጋር የሚያያዝ ጉዳይ ነው።
እስቲ ወደ ክሱ ደግሞ ዘርዘር ብለን እንሂድና ለመሆኑ የዚህን ክስ አቀራረብ እርስዎ እንደ ህግ ባለሙያ እንዴት ነው የሚገመግሙት? ትክክለኛ አቀራረብ ነው ወይ? ህጋዊ አቀራረብ
ነው? የዚህ ክስ አቀራረብ እንግዲህ አንድ ክስ ወይም አንድ ወንጀል ድርጊት አድራጊውን ማንነት ለይቶ ያደረገውን በቦታ ለይቶ ድርጊቱ ከህግ ጋር ወንጀል ተደርጎ የተቀመጠ መሆን ለይቶ ለዛ የሚቀርቡ ማስረጃዎች ማረጋገጫዎችን ለይቶ ካቀረበ የተሟላ ክስ ነው ልትል ትችላለ። ግን እነዚህ ሰዎች በእነዚህ ዝርዝር ነገሮች አድማ አድርገው በቡድን ተደራጅተው ይህን ጉዳይ ለመፈጸም በዚህ አይነት መልኩ የተንቀሳቀሱ መሆኑን ማስረዳት እንግዲህ በጣም ደግሞ ተከፈው አንቀጽ በጣም ከባድና በአገሪቷ የመጨረሻው አንቀጽ ነው። ከባዱ አንቀጽ ነው በሰዎች ላይ የተከፈውና በእርግጥ ያን ነገር አድርገዋል ከዛ ጋር የሚያያይዛቸው ነገር አለ ብሎ የሚለውን ስታብሊሽ አድርጎ በመመስረቱ ከባድ ስለሚሆን በዚህ መልኩ የሚቀርቡ ጉዳዮች በጣም በከፍተኛ ጥንቃቄ የሚሰሩ መሆን ያለባቸው ነው የሚመስለኝ።
እና እርስዎ ይሄንን ክስ ሲያዩት የወንጀሉን ዝርዝር አቀራረብ ሲመለከቱት እና ተያያዙ የተባሉ ማስረጃዎች፣ እማኞች እና ሰነዶችን ሲያጤኑ ይሄ አቀራረብ ሊቀጥል የሚችል ከከሳሹ አኳያ ከአቃቤ ሕግ አኳያ ሊገፋበት የሚችል አቀራረብ ነው
አይመስለኝም። ምክንያቱም እንግዲህ ወደ ጉዳዩ ራሱ ሲነሳ የሚታወቅ ነገር አለ። የህዝብ የመብት ጉዳይ ጥያቄ አለ። ያን ተያይዞ የተፈጸሙ ነገሮች አሉ። በእርግጥ እነዚህ ሰዎች ከዛ ጉዳይ ጋር የሚያያይዛቸው ነገር አለ ወይ ብለህ ስትል በእርግጥ ምነት የሚያያይዛቸው ነገር አለ ብለህ መናገር አትችልም። ምክንያቱም እነዚህ ሰዎች አልገደሉም። የተደረገ የተባለውንም ነገር ንብረት ጉዳትም አላደረሱም። እነዚህ ያደረጉት ሌሎች ሰዎች ናቸው። በመንግስት በኩል የታመነ ነገር አለ። እነዛ ሰዎች ባልተከሰሱበት ሁኔታና ለፍርድ ባልቀረቡበት መልክ ይህን አንድ አድርጋቸዋል፣ ሙከራ አድርጋቸዋል። ሙከራ እኮ የሚባለው የተፈጸመውን ድርጊት አንደኛው የተገደለ ሰው አለ፣ ክሱ ላይ እንደተጠቀሰው የጠፋ ንብረት አለ፣ ማጠፋው ነው። እነዚህ ሰዎች አላጠፉትም። እነዚህ ሰዎች አልገደሉም። ስለዚህ ሰልፉ ፍቃድ አለው ከተባለ አንደኛ ህጋዊ ነው የሚሆነው። ሁለተኛ ሰልፉ ፍቃድ ከሌለው ደግሞ እነዚህ ተውሰልፉን ጠሩት ሊባል አይችልም። ስለዚህ በሁለቱም መልኩ እነዚህ የፖለቲካ ፓርቲ አባላት ሰልፉ አልተፈቀደም ከተባለ ይህ ሰልፍ ራሳቸው ፎንቲ እነዚህ ሰዎች ቦት ቶፋላ መጥ ድረስ በሊሱ መጣ ሊባል አይችልም። ሰልፉ ፍቃድ ካለው ደግሞ ኖርማል ህጋዊ ነው የተፈቀደ ነገር ስለሚሆን እዛ ውስጥ የተፈጠሩት ነገር ተጠያቂ ድርጅቱ ሳይሆን እዛ ጋር ህግን ለማስከበር መጥቶ ከመጠን በላይ የሆነ ኃይል የተጠቀመው አካል ነው ተጠያቂ የሚሆነው እንጂ እዚህ ወገን የዚህ ፓርቲ አባላት ሊሆኑ አይችሉም ማለት ነው። በሁለቱም መልኩ ክፍሉ የሚያዋጣ አይሆንም። ሰልፉ ፍቃድ ካለው ህጋዊ ነው። እዛ ውስጥ የተደረገውን ነገር ህግን የማስከበር ጉዳይ ላይ ያለው አካል የፈጸመው ጉዳይ ስለሚሆን ተጠያቂ የሚሆነው እሱ ነው። ሰልፉ ፍቃድ የለውም ከተባለ እና ፍቃድ ተከልክሎ ከሆነ ደግሞ ኦልሬዲ ሰልፉ እንዳልጠሩት ነው የሚቆጠሩና ሊጠየቁ የሚችሉበት ነገር የለም። ወደ ዝርዝር ጉዳዩ የምትገባበት ጊዜ ደግሞ እክሌ 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 ገደለው ተብሎ ስላልሆነ የቀረበው መቅረብ ያለበት በሌላ አካል ላይ ነው የነበረ ነው የሚሆነው እና ከዚህ አንጻር ህጋዊነቱ የሚያጠራጥር ነው የሚሆነው።
አቶ ተማም፣ ለመሆኑ ይህንን ክስ ወይም በአጠቃላይ የፍርዱን ሂደት የአማራ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት የማየት ስልጣን አለው? እንደ ባለሙያ ሲመለከቱት ትክክለኛ ቦታ ነው የቀረበው?
ጠቅላይ ፍርድ ቤቱ በምን ካፓሲቲ አየው ነው? በከፍተኛ በውክልና የጉዳይ በውክልና ከሆነ የፌዴራል ከፍተኛ ፍርድ ቤቱን ውክልና ይዞ ከሆነ የክልል ፍርድ ቤቶች የጠቅላይ የፌዴራል ከፍተኛ ፍርድ ቤት ውክልና ይኖራቸዋል ስለሚል ጉዳዩ የፌዴራል መንግስት የፌዴራል ጉዳይ ከሆነ ማለት ነው። በዛ መሰረት ካየው ትክክል ሊሆን ይችላል። አለበለዚያ ግን ቀጥታ ጠቅላይ ፍርድ ቤት የሚቀርቡ ጉዳዮች በግለሰቦች ላይ የሚቀርቡ ጉዳዮች ስለማይኖሩ ትክክል አይሆንም ማለት ነው። ይህን ጉዳይ ያየው ግን በፌዴራል ከፍተኛ ፍርድ ቤት ውክልና ከሆነ የፌዴራል ከፍተኛ ፍርድ ቤት ውክልና ለጠቅላይ ፍርድ ቤት ለክልል ጠቅላይ ፍርድ ቤቶች ስለሚሰጥ እንደዛ ይሆናል። ጉዳዩ ግን የአማራ እዛው የተፈጸመ የዛው የአማራ ክልል ጉዳይ ከሆነ ግን ጠቅላይ ፍርድ ቤት የሚያይበት ጉዳይ መንገድ ያለ አይመስለኝም።
እስቲ እንግዲህ ይህንን ጉዳይ ወደፊት ተከታትለን እናሳውቃለን። እዚህ አምስት የወንጀል ህግ አንቀጾችና ንዑሳን አንቀጾች ተጠቅሰዋል፣ ቅድም የዘረዘር ናቸው። ለመሆኑ ጥፋተኞች ሆነው ቢገኙ እነዚህ ሰዎች ከሁሉም አንቀጾች አኳያ ሲመለከቷቸው ምን ይሆን የሚጠብቃቸው ፍርድ?
የሚጠብቃቸው ዝቅተኛው የእድሜ ልክ እስራት ነው። ከፍተኛው የሞት ቅጣት ነው።
የእድሜ ልክ እስራት በሚሉበት ጊዜ በአመክሮ ወይም ያለአመክሮ ዘመን የሚባል አለ እና ጽኑ እስራት ነው የሚሆነው ወይስ በተወሰነ አመታት ሊያልቅ የሚችል ገደብ ይኖረዋል?
እንግዲህ ይሄ በተወሰኑ አመታት ሊያልቅ ይችል ይሆናል፣ ግን የተጠቀሰባቸው አንቀጽ የእድሜ ልክ በመጨረሻው በሀገሪቷ እና በየትኛውም ቦታ ቢሆን በሰው ላይ ሊጠቀስ የሚችል የመጨረሻው ከባዱ የወንጀል አንቀጽ ነው። እድሜ ልክ ሲባል በእኛ ሀገር ሰው ምን ያህል ጊዜ ይታሰራል የሚለው እንደተጠበቀ ሆኖ ማለት ነው።
እሱን ይንገሩኝ፣ እድሜ ልክ ማለት ምንድን ነው በኢትዮጵያ ሕግ?
እድሜ ልክ ማለት ነው። እድሜ ልክ ቃሉ እንደሚያረግ በተወሰነ ጊዜ ውስጥ ልትፈታ ልትችል የሆነ ግን እድሜ ልክ ማለት
አዎ። በአንዳንድ ሕግጋት አገላለጽ ለምሳሌ 25 ዓመት እንደ እድሜ ልክ የሚወሰድበት ጊዜ አለ።
25 ዓመት ብዙ ጊዜ የሚደረግበት ነው። እድሜ ልክ ውስጥ በ25 ዓመት ይሆናል። በዚህ ጉዳይ ላይ ግን ዞሮ ሙከራ ነው ተብሎ ነው በሙከራ የቀረበ ጉዳይ ስለሆነ ሞት የሞት ቅጣት አይኖረውም ሙከራ ከሆነ። እኔ እንግዲህ አሁን ያልገባኝና አሁን በዝርዝሩ ጋር ከጉዳዩ ጋር በተያያዘ መልኩም ስታየው ሰው ሞቱበታል ይላል፣ ሙከራ ነው ይላል፣ ንብረት ወድሟል ይላል፣ ሙከራ ነው ይላል። እንዴትኛው ሙከራ እንደሚሆንም አልገባኝም። በዘዘ ማለት ጉዳዩ ሲረዳ ጉዳዩን ስንመለከተው ማለት ነው።
አዎ፣ የ13 ሰው ህይወት እንዲያልፍ ምክንያት በመሆናቸው ነው የሚለው።
አዎ፣ እንግዲህ እነሱ እንግዲህ መንግስትን ለመገልበጥ ባደረጉት ሙከራ ነው
እነሱ ሙከራ ነው
የሞቱት ለማለት ከሆነ ሊሆን ይችላል። በተረፈ ግን ያው ዞሮ ያው ሙከራ ስለሆነ የሞት ቅጣት ላይፈጽምባቸው ይችላል። ግን በሀገሪቷ ላይ ያለው የመጨረሻው ወንጀል ህግ ነው የተጠቀሰባቸው። ከሽብርተኝነትን ከምናምኑ እኩል ወይም በላይ ማለት ነው እና ከብዙዎቹ አንቀጾች በላይ የሆነ በመንግስት ለመገልበጥ መንግስት በገለበጡ ሰዎች ላይ የሚጠቀስ አንቀጽ ነው። ወይንም ደግሞ አንደኛው ባየወይ ይህን አንቀጽ መፈጸም የሚችል ሰው ብሶ ከኢህአዴግ በስተቀር ያለ አይመስለኝም። አንደኛው የተደራጀ አካል ይፈልጋል፣ ጦር ይፈልጋል። እና በዚህ አይነት መልኩ ይህን አንቀጽ መፈጸም ለሌሎቹ የሚቻልም አይመስለኝም።
ማለት በዚህ አንቀጽ ስር የተደነገገውን ጥፋት መፈጸም የሚችል ኃይል ማለት ሆኖ።
አዎ፣ አዎ በዚህ አንቀጽም ተፈጸመውን ድርድሩን ድርጊቱን መፈጸም የሚችል ኃይል በኢትዮጵያ ውስጥ አሁን ባለው አደረጃጀት ከኢህአዴግ ውጭ ያለ አይመስለኝም።
አቶ ተማም አባቡልጉ ለሰጡኝ ማብራሪያ በጣም አመሰግናለሁኝ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ።